የተወደዳችሁ ክቡራንና ክቡራት ተመልካቾቻችን ከኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን የቴሌቪዥን ስርጭት አገልግሎት የሚተላለፍላችሁን ሃይማኖታዊ ትስኞ መርሃ ግብራችን ከዚህ እየተከታተላችሁ ትገኛላችሁ። ለአብሮነታችሁ እጅግ እናመሰግናለን። ለዛሬ ምን አነሳው?
ስለ መስቀል አበው እንዴት አስተምረዋል? ቤተክርስቲያን እንዴት ታስተምራለች? በአጠቃላይ ዘርዘር ያሉ ጉዳዮችን ለማንሳት መምህራኖችን ጋብዣለሁ። መምህራኖቼ ሲሁላችሁ ራሳችሁን ከማስተዋወቅ ጀምር ነው። በመጀመሪያ ከመምህር ጀምር።
መጋቢ አዲስ ሮዳስ ታደሰ እባላለሁ።
መርስ ሞራል አመራ። በጣም እናመሰግናለን። የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ጥሪ አክብራችሁ እዚህ ስለተገኛችሁ እጅጉን እናመሰግናለን። በተመልካች ስም የተወዳጅ ተመልካቾቻችን ከኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን የቴሌቪዥን ስርጭት አገልግሎት የሚተላለፍላችሁን ሃይማኖታዊ ትስኞ መርሃ ግብራችን እየተከታተላችሁ ትገኛላችሁ። አብራችሁ እንድትቆዩ በአክብሮት እንጠይቃለን። ዛሬ የምናነሳው አበው ስለ መስቀል ምን አስተምረዋል? መስቀል በብሉይ ኪዳን ምን መልክ አለው? በአዲስ ኪዳንስ እንዲሁም ደግሞ ዛሬ ላይ ባለችው መንፈስ ቅዱስ በሚመራት ቤተክርስቲያንስ ምን መልክ አለው ብለን እናነሳለን። አብራችሁን ትሆኑ በአክብሮት እንጠይቃለን። እንደው ስለ መስቀል ብዙ ማንሳት ይቻላል። በብሉይ ኪዳንም በአዲስ ኪዳንም በምሳሌም እንዲሁም ደግሞ አሁን ላይ ደግሞ የተገለጠውን አምላካችን መድኃኒታችን ኢየሱስ ክርስቶስ ከተሰቀለ በኋላ ደግሞ የመስቀል ትርጉም ተቀይሮ ቤተክርስቲያንም በዛ መንገድ ነው ያለችው። መስቀልን በመስልኮ ወንጌሉ የክርስቶስን መሞትና መነሳት መሰረት ያደረገ ነው እና ምስራችም ያ ነው። ከዚህ አኳያ በሐዲስ ኪዳን ያለው የመስቀል እይታ ወይም ደግሞ መስቀል ምን ማለት እንደሆነ ከክርስቶስ ስቅለት በኋላ ያየነው እንዳለ ሆኖ በብሉይ ኪዳን ግን ምን መልክ ነበረው? ምንስ ትርጉም ነበረው? በምሳሌ የተነገሩ ነገሮችስ ምንድን ናቸው ብለን ብናነሳ መጋቢ።
እሺ፣ አመሰግናለሁ። እንግዲህ የነገረ መስቀሉ በጣም ጥልቅና ሰፊ ነው። በብሉይ ኪዳን ሁለት አይነት ምልክት ሆኖ ተገልጧል። አንደኛው የቅጣት ምልክት ሆኖ ተገልጧል። ሁለተኛው የህይወት ምልክት ሆኖ ተገልጧል። ከቅጣት ምልክትነቱ ባለፈ ወደ ህይወት ምልክትነቱ ያለውን ነገር ማንሳት ተገቢ ይመስለኛል። ምክንያቱም አስቀድሞ እግዚአብሔር በነቢያት አድሮ የነገረ መስቀሉን ህይወትነት ሲናገር ስለነበር ማለት ነው። ነገረ መስቀሉ እንደ ቤተ ክርስቲያን ሊቃውንት አስተምህሮ በስነ ፍጥረት ነው የተጀመረው። ለምሳሌ እናታችን ቅድስት ድንግል ማርያም በሰባት ዕለታት እንደምትመሰል ነገረ መስቀሉ ራሱ በሰባት ዕለታት ጭምር የተገለጠ እውነት ነው። በዕለተ እሁድ ተገልጧል። እግዚአብሔር አምላክ በዕለተ እሁድ ዓለምን ካለመኖር ወደ መኖር አምጥቶ ሲፈጥር፣ በተለይ ከዕለተ እሁድ ፍጥረታት ውስጥ መላእክት አሉ። ከመላእክት ወገን ደግሞ ጾርተ መንበር የምንላቸው ዙፋን የሚሸከሙ ኪሩቤልና ሱራፌል አሉ። ኪሩቤልና ሱራፌልን ሲፈጥራቸው ነገረ መስቀሉ በክንፋቸው ላይ እንዲታሰቡ አድርጎ ነው የፈጠራቸው። ይኸውም ቅዱስ መጽሐፍ እንደሚነግረን በክልኤቱ ክነፊሆሙ ይከድኑ ገጾሙ፣ በሁለት ክንፋቸው ፊታቸውን ይሸፍናሉ፣ ወበክልኤቱ ክነፊሆሙ ይከድኑ እግሮሙ፣ ሁለት ክንፋቸውን ወደ ታች አድርገው እግራቸውን ይሸፍናሉ፣ ወበክልኤ ክነፊሆሙ ይሰሩ አንጻረ፣ ሁለት ክንፋቸውን ወዲያና ወዲያ አድርገው ይታያሉ እና ያለማቋረጥ ቅዱስ 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 የሰራዊት ጌታ እግዚአብሔር ሰማይና ምድር ከክብሩ ተመልታለች እያሉ በአንድነት በሶስትነት ያመሰግኑታል። እና ሊቃውንት አባቶቻችን ሲያረጋግጡት የፍርሃት ምልክት ብቻ ሳይሆን ነገረ መስቀሉ በክንፋቸው ጭምር እንዲታሰብ አድርጎ ነው እግዚአብሔር ያን ምልክት በክንፋቸው ላይ ያኖረውና በብሉይ ኪዳን ዘመን እንዲህ ባለ መስቀል ተሰቅል ዓለምን ታድናለ ሲሉ እግዚአብሔርን ዙፋን እንደተሸከሙ እነ ኢሳያስም እነ ሕዝቅኤልም ተመልክተዋቸዋል። በሐዲስ ኪዳን ደግሞ እነ ዮሐንስ አቡቀለምሲስ አይተዋቸዋል። ምን ማለት ነው? እንዲህ ባለ መስቀል ተሰቅል ዓለምን አድንሃል ሲሉ። ስለዚህ እግዚአብሔር ዓለምን ሲፈጥር ነገረ መስቀሉን በመላእክት ክንፍ ጭምር እንዲታይ አድርጎ በዕለተ እሁድ አሳይቶናል። ስለዚህ መስቀል የህይወት ምልክት ሆኖ በብሉይ ኪዳን በስነ ፍጥረት ታውቋል የሚል ትልቁ ምልከታዬ ነው። ሁለተኛው ብቻ ሳይሆን ከመላእክት ወገን የነበረው ሳጥናኤል አነ ፈጠርኩክሙ፣ እኔ ፈጠርኋችሁ ባለ ጊዜ፣ በተለይ ደግሞ ከነገደ መላእክት ጋር በተዋጋ ጊዜ በተለይ በዮሐንስ ራእይ ምዕራፍ 12 ላይ እንደተጻፈ ሚካኤልና መላእክቱ ዘንዶን ተዋጉ ይላል። ሊቃውንት አባቶቻችን እንደሚያስተምሩት ሁለቴ ድል ሲነሳቸው መጨረሻ ግን ድል የነሱት ከእግዚአብሔር የተሰጣቸው የብርሃን መስቀልን ባሳዩት ጊዜ ያንሳይ መቋቋም አቅቶት እንጦርጦስ እንደወደቀ ሊቃውንት አስተምረዋል እና ክሲማሮስም ጽፈዋል። ስለዚህ ነገረ መስቀሉ ጭምር ለዲያብሎስ ውድቀት እንደነበረ አስቀድሞ በስነ ፍጥረት እንደተገለጠ እንረዳለን። ቀጥለን ወደ ለተሰኑይ እንመጣለን። በለተሰኑይም ነገረ መስቀሉ ተገልጧል። ይሁን እግዚአብሔር ሰማያትን ከፈጠረ በኋላ በተለይ ከሰባቱ ሰማያት ባለፈ መልኩ እነዚህን የውሃ ሰማያትን እነ ጠፈርን እነ ሃኖስን ከላይም ባቢልን ነፋስ ካዘጋጀ በኋላ ሊቆ ኤጲፋኒዮስ ምን ይላል? 50 አልፋና ቅጽ ደጃፍ አውጥቶ በእያንዳንዱ ደጃፍ ላይ ሰማያት ላይ ሁለት ሁለት መላእክት ተጣባቂ አኑሮበታል ይላል። እነዚህም ሰይፋቸውን እንደመዘዙ ሆኖ ትእምርተ መስቀል ያለያዘ ወደ ላይ ያሰጡም ትእምርተ መስቀል ያለያዘ ወደ ታች ያሰረዱ በፈያታዊ ዘማን ማወቅ እንችላለን። ትእምርተ መስቀል ያለበት ደመ ማህተሙን ይዞ በመምጣቱ የገነት ደጅ ተከፈተለት። ስለዚህ ነገረ መስቀሉ በመላእክት ዓለም ነበር። ይሁን ብዙ የስነ ፍጥረት መጻሕፍት ሁሉ ጭምር እንደሚያስረዱ አስኬማ ዘመላእክት የሚባለው የመላእክት አስኬማ ጭምር ትእምርተ መስቀል የተቀረጸበት ነው። ካህናተ ሰማይን በሚያጥኑት ማይጠንት ውስጥ ነገረ መስቀሉ ይታሰባል። ስለዚህ አስቀድሞ በብሉይ ኪዳን በዕለተ እሁድ በብሉይ ኪዳን በዕለተ ሰኑይ ተገልጿል። ነገረ መስቀሉን እግዚአብሔር እንደገና በዕለተ ሰሉስ ገልጾታል። በዕለተ ሰሉስ አዝሬትን አትክልትን ጸዋትን ፈጥሯል። ጸወገነትን ጨምሮ በጣም የሚገርመው ሊቃውንት ቀደምት በጣም የተራቀቁት በጽሑፋቸው ላይ እንደምናነበው ግማሹን በአበባ ላይ ግማሹን በአንጓው ላይ ግማሹን በስሩ ላይ ግማሹን ደግሞ በቅጠሉ ላይ መስቀል የቀረጸበታል። ይሄ በተለይ የስነ ህይወት ተመራማሪዎች ብዙ ክሮስ ሼፕድ ፍላወር ይያሉ ያነሷቸዋል። ለምሳሌ ቲማቲምን ስንቆርጠው ውስጡ ነገር መስቀል አለው። ብዙ የለተሰሉስ ስነ ፍጥረታት ለመረመራቸው ነገረ መስቀሉን እያተመባቸው ግማሹ አበባው ላይ ግማሹ ቅጠሉ ላይ ግማሹ ግንዱ ላይ አንጓው ላይ እናገኛለን። ስለዚህ በስነ ፍጥረት በለተሰሉስ ጭምር ነገረ መስቀሉ እንደተሰበከ ነው የተራቀቁት ሊቃውንት የሚያስተምሩት። ወደ ለተረቡ ስነ ፍጥረት ራሱ ስንመጣ ፀሐይን ጨረቃን ከዋክብትን ፈጥሯል። ከከዋክብት ወገን ትእምርተ መስቀል ያላቸው አሉ። ይሄም ሊታወቅ ቆስጠንጢኖስ ኒቁስጣኑ ሚል በጸፍጸፈ ሰማይ በሰሌዳ ኮከብ ላይ ተስሎ ነው ነገረ መስቀሉን ያየው። እንደውም ሲተረጉሙለት ያየው ኮከብ ትእምርተ መስቀል ያለበት ነው። ትርጓሚውም በዚህ ትእምርተ መስቀል ትመውጽ አረከው ጸላይ ተከ ጠላቶችን ድል ተነሳላ አሉት። በዛ ባየው ኮከቡ ላይ ባየው ትእምርተ መስቀል አምሳል ጋሻው ላይ አስቀርጾ ሁሉም ያን ትእምርተ መስቀል ቅርጽ ይዘው መክሰሚያኖስን ድል እንደነሱት የቤተክርስቲያን ሊቃውንት ያስተምራሉ። ነገረ መስቀሉ ይላል ሆነም በዕለተ ሐሙስ ተገልጧል። በዕለተ ሐሙስ በልብ የሚሳው በእግር የሚሽከረከሩ በክንፍ የሚበሩ በደመ ነፍስ ሕይወት ሕያዋን ሆነው ጸንተው የሚኖሩ የባህር ፍጥረታት አሉ። ዘመድ አዕዋፍን ብንመለከት ክንፋቸውን ዘርግተው ሲታዩ መስቀል ናቸው፣ ነሰገኑ የተለያዩ በባህር ውስጥ ያሉ አሳን ጨምረን ብንመለከት ክንፍ አላቸው፣ ትእምርተ መስቀል ይሰራሉ። ስለዚህ በተለይ በባህር የሚንቀሳቀሱት ሕይወታቸው መስቀል ጭምር እንደሆነ ነው እያየን የመጣ ነው። እንደገና ወደ ዕለተ ዓርብ ስነ ፍጥረት ወደ መጨረሻው እንመጣለን። በዕለተ ዓርብም ነገረ መስቀሉ በደንብ ነው የተገለጠው። እንዴት ተገለጠ ሲባል ለምሳሌ የየብስ ፍጥረታትን ፈጥሯል። አዳምን ከመፍጠሩ አስቀድሞ በልብ የሚሳቡ በእግር የሚሽከረከሩ በክንፍ የሚበሩ ከነዚህ ውስጥ ትእምርተ መስቀል ያላቸው በርካቶች እንስሳት አሉ። ለምሳሌ አጋዘንን ማየት እንችላለን፣ አህያን ማየት እንችላለን። አህያን በደንብ ላስተዋላት በተለይ ምድረ በዳው አህያ ትእምርተ መስቀል ናት። እንደውም ሊቃውንት ምን ይላሉ? ጌታ ለስቅለት ጥቂት ቀናት ሲቀረው ጀርባዋ ላይ ትእምርተ መስቀል ባለባት አህያ ተቀምጦ እንደውም ያችን የታሰሩትን አህያዎች ፍቱልኝ አለ። በመስቀል ላይ ተሰቅሎ የታሰሩ ነፍሳትን እንደሚፈታ ያጠይቃልና ጀርባዋ ላይ የተቀመጠበት አህያና ውርንጫዋ ጭምር ትእምርተ መስቀል ያላቸው ናቸው። ይሄ ማንም ሰው ማየት ይችላል፣ የእንስሳት ጀርባ ላይ ያለውን ትእምርተ መስቀል። መጨረሻምና አዳም ነው። አዳም ኤልዳ በተባለችው ቦታ ላይ ተፈጥሮ መጀመሪያ እንደ ዘንግ መልምሎ እንደ ሸት ፈልፍሎ እግዚአብሔር ፈጥሮታልና በአርያውና በአምሳሉ ልክ ቆሞ እጆቹን ሲዘረጋ መስቀል ነው የሰራው። የሰው ልጅ ተፈጥሮ ከራስ ጸጉሩ እስከ እግር ጥፍሩ እጆቹን ሲዘረጋ በአጠቃላይ ምንድነው? መስቀል ነው ማለት ነው። በጣም በሚገርም መልኩ ዛሬ ለሰው ልጅ ህይወት ትልቁን ስፍራ የሚይዘው ቫይታሚን ነው። ላሚኒን የሚባል ቫይታሚን ውስጣችን አለ። ያለሱ ህይወት የለንም። እና እነዚህ ሳይንቲስቶቹ ላሚኒን የተባለውን ቫይታሚን ሲያወጡት እንዳለ ቅርጹ ምንድነው? መስቀል ነው። በእውነት ይሄ እንደው ብዙዎች ከኛ ባለፈ መልኩ ሌላው ዓለም የነገረ መስቀሉ ለማስተማር የሚጠቀሙበት የቫይታሚኑን ነው። ቀጥታ የሰው ልጅ ቫይታሚን ትምህርተ መስቀል ነው የሚሰራው። እንደውም ጌታ የተሰቀለበት ጭምር እስኪ መስል ድረስ ነው ቅርጹ የሚታየው። ይሄ ስነ ህይወቶች ያቆታል። ስለዚህ እግዚአብሔር አምላክ አስቀድሞ አይደለም ገና በህገ ልቡና በህገ ኦሪት ከመለታችን አስቀድሞ በስነ ፍጥረት ጭምር የህይወት ምልክት መሆኑን ነገረ መስቀሉን እንዳተመበት በርካቶች አባቶቻችን መምህራን አስተምሯል። ሌሎቹን አምሳላት ደግሞ በሂደት እናያቸዋለን።
መምር የሚጨምሩት ነገር ካለ ተለይ በብሉይ ኪዳን የመስቀል እንዴት ነው ይታየ ነበር ወይ ደሞ እንዴት ይታሰባል በብሉይ ኪዳን?
መልካም። መጀመሪያ በመጋቢ እንደተገለጸው በቤተክርስቲያናችን ነገረ መስቀልን ከብሉይ ኪዳን ዘመን ጀምሮ ብቻ ሳይሆን ያው ከስነ ፍጥረት ጀምራ እንደምታስበው ተገልጧል። ምናልባት እኔ ልጨምር የምችለው አብዛኛው ተገልጧል። የኪሩቤል ክንፋቸው በተጨማሪ አቋማቸው በራሱ አቋማቸው ሰሜን፣ ደቡብ፣ ምስራቅ፣ ምዕራብ ሆነው የተሰለፉበት መንገድም እሱ በራሱ በአቋቋማቸው ነገረ መስቀሉን ሰብከዋል። በሌላ መልኩ እንግዲህ ያው አንዳንድ ነገሮችን ለማስታወስ በኦሪት ዘፍጥረት ምዕራፍ አራት ላይ ያለውም እንዲህ ብዙ ሀሳቦች አሉ ከዚህ ጋር ተያይዘው በጸፍጸፈ ሰማይ የታየ የሚል ለሴት የታየው ይሄ ነው የሚሉ ሊቃውንትም አሉ። የመስቀሉን ምልክት እግዚአብሔር አሳይቷል ብለው ግን ደግሞ ዘፍጥረት አራት ላይ ባለው ትርጓሜ መሰረት በቃይልም ግንባር ላይ እግዚአብሔር የተምልክት አደረገበት የሚሉ ሊቃውንት አሉ። ይህ የተምልክት ለጊዜው የወንድምህን መከራ ተሸክመ ትኖራለህ ሲል ነው። የወንድሙን ደም ተሸክሟል። ግን ደግሞ በሌላ መልኩ ሲተረጉም ሲብራራ ገዳያችን ዲያብሎስ በመስቀል ድል እንደሚደረግ በመስቀል መከራ ወይም በኃይለ መስቀል ተቀጥቅጦ እንደሚወድቅ እግዚአብሔር በቃይል ግንባር ላይ ይህን ምልክት የመስቀል ምልክት አስቀምጦ ነበረ። በዚህም የአጋንንት ምሳሌ የሆነው የገዳዩ የዲያብሎስ ምሳሌ የሆነው ቃይል ሲቅበዘበዝ እንደኖረ ሁሉ ዲያብሎስም ከመስቀሉ የተነሳ ሰው ልጆችን በገደለበት ግድያ ወይም ደግሞ አመፁ መስቀሉን የክርስቶስ መከራ መስቀል የክርስቶስ ሞቱ ህማሙ ሁሉ ሲያሰቃየው እንደሚኖር እኛም በእሱ ስናሸንፈው እንደምንኖር ታይቷል ማለት ነው። እንግዲህ በብሉይ ኪዳን በብዙ የዳዊት መዝሙር ላይ እንዲሁም ደግሞ ብዙ የብሉይ ኪዳን መጽሐፍት ላይ ነገረ መስቀሉን አስመልክቶ ቅድም እንደተባለው በበጎ መልኩ የተጻፈ አለ፣ በመጥፎ መልኩም ደግሞ ለሰዎች መቅጫ ሆኖ የሞት የመከራ ምሳሌ ሆኖም የተገለጠበት መንገድ አለ።
መጨማመር ከተቻለ አንዳንድ አምሳላቱ መምህር ጥሩ አድርጎ ገልጿቸዋል። መጨምረው ለምሳሌ እሾህን በሾህ የሚል ትልቅ አባባል አለ። የመጀመሪያው ሰው አዳም የወደቀው በእንጨት ነው። በዕፀ በለስ ምክንያት ወደቀ። በእንጨት የመጣውን ኃጢአት በእንጨት ለማስወገድ ጌታ በእንጨት መስቀል ላይ ተሰቅሏል። ያ ደግሞ በዕፀ ሕይወት ዛፍ ተገልጧል። ዕፀ ሕይወት ዛፍ አራቱ አፍላጋት ኤፌሶን፣ ጊዮን፣ ጤግሮስ፣ ኤፍራጥስ የሚያጠጡት የወተት የማር የዘይት ወንዝ የወይን ወንዝ የከበባት የሕይወት ዛፍ የምትባል ነበረች። ያች የሕይወት ዛፍ የነገረ መስቀል ምሳሌ እንደሆነች እነ ቅዱስ ኤፍሬም በተለይ እነ ቅዱስ ያዕቆብ አምልተው አስፍተው ጽፈዋል። ሁለቱም ነበረ በገነት ውስጥ ዕፀ በለስም ነበረ ዕፀ ሕይወትም ነበረ። ዕፀ በለስ የሞት ምክንያት ሲሆን ዕፀ ሕይወት ደግሞ የሕይወት ምክንያት ነው። ስለዚህ የህይወት ዛፍ ሆና በገነት ውስጥ እንደተገለጠች ሊቃውንት አስተምሯል። አዳም አባታችንም የሰማው የመጨረሻ ተስፋ የመስቀል ተስፋ ነው እንደሚታወቀው ህይወት ምልክት አርጎ ነው ያወጣው። ምክንያቱም ንስሐ በገባ ጊዜ ወምድረሃሙስ መዋል ወመንፈቀ ማልት ምህረኮ ሳለከ በብዛ ሳሊው ምረት ይወረዱ ስተቤት ከአድሩ ስተከርስ ከወበንቲያ ከአዳም ተወለድ ከመጻን ወበንቲያ ከአዳም እትየከፈት የገስማማተ ወበንቲያ ከሰቀል ዲበጸ መስቀል ስላንተ አካልህን አካል ባህሪን ባደረግ ወለዳለው በጸ መስቀል ተሰቀየ አድናሃለው ብሎታል። ስለዚህ አዳም ፈጣሪ ከልጅ ልጅ የተወልዶ በመስቀል ተሰቅሎ ያድነኛል ብሎ ተስፋውን ሰንቆ ወጥቷል። ስለዚህ ለአዳም ራሱ ይሄው ምልክት ሆኖ የተሰጠ ነገረ መስቀሉ ነው የሚል ታላቅ ጽሑፍን አባቶቻችን አስቀምጧል። ይሄውም ሊታወቅ ኪሩብ የእሳት ሰይፍ ይዞ የህይወትን ዛፍ ይጠብቅ ነበር ይላል። ተመልሶ ከህይወት ዛፍ ተመግቦ ህያው ሆኖ እንዳይኖር እንግዲህ እጁን ይዘረጋ እንዳይዘረጋ ማለት እውነተኛ ህይወቱ ኢየሱስ ክርስቶስ በጸህይወት በተባለ መስቀል ላይ ተሰቅሎ ስጋውን ቆርሶ ደሙን አፍስሶ እስከሚያድነው ድረስ ምሳሌዎቹ አይሆነው ንጽህይወትን እንዳይነካ ከገነት እንደተባረረ ዘፍጥረት 3 ላይ ተቀምጧል። ስለዚህ አዳም ራሱ ሰንቆት የወጣው ነገረ መስቀሉንና ከቅድስት ድንግል ተወልዶ አምላክ ያድነኛል ብሎ ስለነበረ ሊቃውንት ነገሩ ሲፈጸም ተፈጸመ ተስፋ አበው በማርያም ድንግል ወበቀራኔው ተተክለ መድኃኒት መስቀል ብለው እና አባ ስብሐት ለአብ እንዲያስተምሩ አድርጓቸዋል የሚል ሐሳብ አለ። ሌላው ነገረ መስቀሉ በብዛት ተገልጧል። በኖህ መርከብም ተገልጧል። የኖህ መርከብ የመስቀሉ ምሳሌ ነበረች። ያቺ 3 ክፍል እንደነበራት መስቀሉም 3 ነው። የጌታ ቀኝ ክንዱ ያረፈበት ግራ ክንዱ ያረፈበትና አካሉ ያረፈበት እና ያቺ ህይወት ምልክት ሆና በኖህ መርከብ ጭምር ተገልጣ እናያለን። ሌሎችም የነቢያትን ትንቢቶች ማየት ይቻላል፣ አምሳል ማየት ይቻላል። አሁን ያዕቆብን ክንዶች ማየት እንችላለን። ያዕቆብ በፍኖተ ሎዛ የመስቀል ምልክት የሆነውን ሰዋሱ ከተመለከተ በኋላ ዮሴፍ ልጆች ሲባርክ እጁን በትዕምርተ መስቀል አመሳቅሎ ባርኳል። ቡራኬ በመስቀል ጭምር እንደሆነ በህገ ልቡና ተገልጦለታል። በኋላ መጻሕፍት ከተጻፉ በኋላ እነ ሙሴ ጭምር አማሌቅን ድል ለመንሳት እጃቸውን ጭምር ዘርግተው አሮንና ሆር ደግፎት አማሌቅን ድል ነስተዋል። ይሄ ሁሉ የሚያመለክተው ገና ወልደ እግዚአብሔር ክርስቶስ ስጋውን ሳይቆርስበት ደሙን ሳይፈስበት አስቀድሞ በመስቀል ጥንተ ጠላት ዲያብሎስ ድል እንደሚነሳ አስቀድሞ በነቢያት ክንድ ጭምር አይደለም፣ በጽሑፉ ብዙ ነው፣ በክንዳቸው ጭምር ነገረ መስቀሉን ይሰብኩ ስለነበረ በብሉይ ኪዳን እጅግ ተብራርቶ እንደተገለጠ ነው የምንመለከተው።
መልካም። የተወደዳችሁ ክቡራንና ክቡራት ተመልካቾቻችን ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የቴሌቪዥን ስርጭት አገልግሎት የሚተላለፍላችሁ ሃይማኖተ አበው የተሰኘው መርሐ ግብራችን ነው። ለዛሬ ደግሞ መምህራኖቻችን እንግዲህ እንደምትሰሙት ነው እንደምታዳምጡ ነው መጋቢ ሐዲስ ሮዳስ እንዲሁም መጋቢ ሐዲስ ምሁር ከኛ ጋር አሉ። እንግዲህ ያለውን ስለ መስቀል አበው እንዴት አስተማሩ፣ ቤተክርስቲያን በዚህ መንገድ እንዴት ነው የምታስተምረው፣ የአበውን ትምህርት መሰረት ነው እና የምታደርገው ከዚህ አኳያ እንዴት ነው ቤተክርስቲያን የምታስተምረው? በተለይ በድረገጾች የተለያዩ ሀሳቦች ሲናፈሱ ነበር። የኢትዮጵያ ኦርቶዶክስ ቤተክርስቲያን ሀብትን በሌላ መንገድ የመሰየምና እንዲሁም ደግሞ ሌላ አይነት የታሪክ ጠባሳ ለመጣል ዝም ብሎ ሌላ ነገር ለመለጠፍ የተደረገ ነገሮች አሉ። በተለይ ቅዱስ ፓትርያርኩ በሚይዙት የአርዌ ብርት ወይም ደግሞ የሙሴ ናሱ ንባብና እንዲሁም ደግሞ የክርስቶስን መስቀል አንድ ላይ የያዘውን ማለት ነው። ከዚህ ጋር የተያያዙ ጥያቄዎች እናነሳለን። አብራችሁ እንድትሆኑ በአክብሮት እንጠይቃለን። ለአስተያየታችሁ በ0118121224 ብላችሁ መደወል ትችላላችሁ። በዚህ መከታተል ያልቻላችሁ በድረ ገጻችን በwww.ዮቲሽ.ኮም ብላችሁ መግባት ትችላላችሁ። አብራችሁን ስለሆናችሁ እጅጉ እናመሰግናለን። ተመልሰን መጣለን። የተወደዳችሁ ክቡራንና ክቡራት ተመልካቾቻችን ተመልሰን መተናል። ሃይማኖተ አበው የተሰኘው መርሐ ግብራችንን ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የቴሌቪዥን አገልግሎት እየተላለፈ የሚገኘውን እየተከታተላችሁ ትገኛላችሁ። ለአብሮነታችሁ እጅግ እናመሰግናለን። ቅድም እንዳልኳችሁ ስለ መስቀል ቤተክርስቲያን እንዴት ታስተምራለች፣ አበው እንዴት አስተምረዋል ብለን እያነሳ እንገኛለን። መምህራኖቻችን መጋቢ ሐዲስ ሮዳስ እንዲሁም ደግሞ መጋቢ ሐዲስ ስሙር ከኔ ጋር አሉ። አብራችሁ ስለሆናችሁ እጅጉ እናመሰግናለን። መምህራኖቻችን እንቀጥላለን ወደ ጥያቄያችን። እንግዲህ በብሉይ ኪዳን የነበረው ስለ መስቀሉ ጉዳይ አንስተናል። የተለያዩ ሀሳቦችን ሁላችሁም አንስታችኋል። መልካም ሀሳቦች ናቸው። በምሳሌነት የተጠቀሱ እንዲሁም ደግሞ በሰማያውያን መላእክቱ እንኳ ምን አይነት መልክ እንዳለው እና ምን አይነት እይታ እንዳለው አንስተናል።
መልካም ናቸው። እስኪ ወደ አዲስ ኪዳን እንምጣና በአዲስ ኪዳን በኩል አምላካችን መድኃኒታችን ኢየሱስ ክርስቶስ በሞቱ ሞትን ሲያጠፋ በመስቀል ነው። ከዚህ አኳያ የብሉይ ኪዳኑን የመስቀል ትርጉምና የአዲስ ኪዳን ላይ የተለወጠውን ወይም ደግሞ አዲስ ኪዳን ላይ ደግሞ ክርስቶስ ተሰቅሎበታልና እንዴት ነው አነጻጽረን ልዩነቱንና ምንነቱን ልናስረዳ የምንችለው? መጋቤ ሐዲስ ስሙ
እንግዲህ መስቀል በአዲስ ኪዳን መነሻው የብሉይ ኪዳን ነው። እስካሁን የተነጋገርንበት አለ፣ ምሳሌው አለ፣ ትንቢቱ ሁሉ አለ። በብዙ ህብረ አምሳል በብዙ ህብረ ትንቢት መስቀል ሲገለጥ ኖሯል እና ጠቅለል ለማድረግ ባጭሩ የመድኃኒታችን የኢየሱስ ክርስቶስ መስቀል ምስጢርም አለው። እንደ ቤተ ክርስቲያን ሊቃውንት መስቀሉ የተሰራው ከሰባት እጽዋት እንደሆነ ይነገራል። አይሁድ አያውቁም። ለዚህም በሉቃስ ወንጌል ምዕራፍ 23 ላይ አባ እስራኤል የሚለው እስመ በዘኢያእምሩ ይገብሩ የሚያደርጉትን አያውቁም የሚለው ሲጀመር እሱን ወልደ ዮሴፍ ስላሉት ብቻ አይደለም። ይሄ ብቻ አይደለም፣ የሰሩት መስቀል ክርስቶስ ይሞትበታል ብለው እንጂ እኛ እንቀጣበታለን ዲያብሎስ ይሞትበታለሁም ብሎ አላሰብም። አይሁድም ዲያብሎ አጋንንትም አያውቁም። ስለዚህ ሰባት እጽዋት ተሰብስበዋል እና ይሄ ሰባት እጽዋት ምንድን ናቸው ሲባል እንግዲህ የአዲስ ኪዳን ትርጓሜው ሰፋ ያለ ነው በጣም። ኢየሱስ ክርስቶስ ከተሰቀለባቸው ሰባቱ እጽዋት አንዱ እጸ በለስ እንደሆነ ይነገራል፣ ቤተክርስቲያናችን ሊቃውንት ማለት ነው። እጸ በለስ ደግሞ እንደሚታወቀው አዳም የእጸ በለሱን ፍሬ በልቶ የሞተበት ነው። ይሄ ለምን ሆነ ሲባል በኋላ ምናልባትም በሰፊው ልነሳ ይችላል። ገና በኦሪት ዘፍጥረት ምዕራፍ 21 ላይ ያለውን ያስታውሰናል። አዳም እጸ በለሱን የበለሱን ፍሬ በልቶ ከሞተበት መስቀል ለምን ተሰራ? ከፍሬው ገደለው አዳም፣ በዛ የእጸ በለስ ግንድ ደግሞ እንዴት ነው የተሰቀለ? እንግዲህ ከሰባቱ እጽዋት አንዱ እሱ ስለሆነ መስቀል የተሰራበት እና በዘሁልቁ ምዕራፍ 21 ላይ ያለው እስራኤል በበደሉ ጊዜ ነዘር እባብ ፈጅቷቸው ነዘሩ እባብ ጎን ጎናቸውን እየነደለ ወይም ደግሞ እየበሳ እየነደፈ ሲገድላቸው ግበር ሎሙ ትእምርተ በሀበ ኢትኤመሩ በሚሰበሰቡበት ቦታ በትምህርተ መስቀል አድርገ ወይም እንደ መስቀል አምሳል ሰርተ የነሐስ እባብ ስቀልላቸው ነው ያለው። ስለዚህ እባብ የነደፋቸውን ሰዎች የእባብ አምሳል ያለው መስቀል ሰርቶ እንዲድኑ አደረጋቸው። ድምፁን ሰምተው ድነዋል፣ መልኩን አይተውም የዳነዋሉ። እባብ የነደፋቸውን የእባብ መልክ ባለው መስቀል ማዳን ከብሉይ ኪዳኑ ሲወረስ ወደ አዲስ ኪዳን ሲመጣ እነዚያ ከሞቱበት ከታመሙበት ከበሽታቸው መድኃኒት እንደተሰራ ሁሉ አሁን መድኃኒታችን ኢየሱስ ክርስቶስም አዳም ከሞተበት የጸበለሱን ፍሬ በልቶ ከሞተበት መንጸፈደኝ ከወደቀበት የጸበለስ ግንድ ደግሞ መድኃኒቱን ሊያሳየው ነው። ይሄውም እንግዲህ እነ መጋቤ ሐዲስ ሮዳስ የበለጠ በሙያው ላይ ያው ባለሙያ ጋብዘውም ራሳቸውም በሙያው ላይ ጥናት እያደረጉ ስለሆነ ያውቁታል። ምንድነው እንትኑ ከበሽታ መድኃኒት ይሰራል ዛሬም ድረስ። ይሄ ሀሳብ የመጣው ከመጽሐፍ ቅዱሳችን ከቤተክርስቲያናችን እንደሆነ የታወቀ ነው። ዛሬ ክትባት ሲባል ሌሎች መድኃኒቶች፣ ሌሎች ቅመሞች ሊኖሩት ይችላሉ፣ ግን ከራሱ ከበሽታው ነው መድኃኒት የሚሰራው። ይሄ በሙሴ ሕግ ታውቋል። እንደገና መድኃኒታችን ኢየሱስ ክርስቶስም አዳም ሔዋን ከሞቱበት የዕፀ በለስ ፍሬ ግንድ መድኃኒት መስራቱ አዳም በሞተበት እጽ እንደገና እየዳነ መሆኑን ፈውሱ መድኃኒቱ እዚያ መስቀል ላይ መሆኑን ያሳያል። ከእጽዋት አንጻር ስናየው ይሄ ነው። ሌላው ግን ቅድም ሰባት ናቸው ያልኩት ሰባት ባህሪ ደግሞ የሰውን ባህሪ ነው ክርስቶስ የተሰቀለበት። ምናልባት ወደ ታሪኩ ስንመጣ የተለያየ ታሪክ እንደ ጥናትም ልናነሰው እንችላለን አስፈላጊ ከሆነ። ይሄ ሰባት እጽዋት የተሰሩበት መስቀል አንድ መስቀል ሲሰራ ከሰባቱ እጽዋት ይሄ መስቀል ምንድን ነው ሲባል የሰውን ልጅ ባህሪ ይወክሏል። ሰው እንደሚታወቀው አራት የስጋ ባህሪያት፣ ሶስት የነፍስ ባህሪያት አሉት። ኢየሱስ ክርስቶስ ለእኛ ባህሪ እየተሰቀለ ለእኛ የወረደ የተወለደ አምላክ መሆኑን እጸ መስቀሉ ራሱ ሰውን የወከለ ነው ማለት ነው። እንዲሁም ታላላቅ ሊቃውንት የራስ ቅል የሚሉት ስፍራ የሚለውን እኮ የሰው ልጅ አይምሮ የሰው ህሊና ላይ የነፍሳችን ትዝታ ላይ አይምሯችን ላይ ተስሎ የሚኖር መስቀሉን ያሳያል ይላሉ። እና ሰባቱ እጽዋት ይሄንን ያሳያሉ። ሌላው በሰፊው የምናየው ነገር ሊኖር ይችላል። በተለይ ግን በደንብ አስምረን የምንነጋገርበት ከዚህ ከመስቀል አንጻር ብዬ የማስበው አሁን ብጅት አለ የሐዲስ ኪዳኑ መስቀል ብሉ ኪዳኑ ላይ ሁሉም የሚስማማ ይመስለኛል እንደ ታሪክ እንቀበለዋለ ሐዲስ ኪዳን ላይ ግን ክርስቶስ በመስቀል ላይ መሞቱና በመስቀል ኃይል መሞት የተለያየ ነው ያ ለመድገም ይላል በመስቀል ኃይል የሞተና መስቀል ላይ የሞተ የተለያየ ነው ይሄ በመጻሕፍት በብዙ መጻሕፍት ተገልጧል ለምሳሌ በመስቀል ኃይል ማን ነው የሞተ ከተባለ ግልጽ ነው ዲያብሎስ ነው ይሄንንም ለምሳሌ ሁሉም የሚያቀው ኤፌሶን ምዕራፍ 2 ቁጥር 16 ጥልን በመስቀሉ ገድሎ የሚል አረግ አለ ጥል ማለት ረቂቅ ነው ጥል ምንድነው ከተባለ ግን ዘውእቱ ዲያብሎስ ዲያብሎስ ስለዚህ ጥልን በመስቀሉ ገደለ ዲያብሎስ በመስቀሉ ሞቷል አብዛኞቹ የቤተ ክርስቲያናችን መጻሕፍትን ብንመለከት ዲበ ወይም ላኢለ የሚል በመስቀል ላይ ነው የሚለው እንጂ በመስቀል አይሉ በመስቀል የሞተ ዲያብሎስ ነው መስቀል ላይ የሞተ ማን ነው ከተባለ ክርስቶስ ነው ለምሳሌ ይሄንን ግልጽ ለማድረግ አንድ ሰው ወንበር ላይ ያለ ሊሞት ይችላል አንድ ሰው አልጋ ላይ ተኝቶ ሊሞት ይችላል አልጋ ላይ ያለ ተኝቶ ሳለ ቢሞት አልጋው ገደለው ይባል ወንበር ላይ ተቀምጦ ቢሞት ወንበሩ ገደለው ይባል መድኃኒታችን ኢየሱስ ክርስቶስ ነፍሱ ከስጋው የተለየችው ፍራሽ ላይ አይደለም አልጋ ላይ አይደለም ወይም ሌላ ወንበር ላይ አይደለም መስቀል ላይ ነው መስቀሉ የኢየሱስ ክርስቶስ ነፍስና ስጋ የመለየት ኃይል የለው እሱ የሚሞተው በመስቀሉ ኃይል ሳይሆን በፈቃዱ ነው የዮሐንስ ወንጌል ምዕራፍ 10 ቁጥር 14 ላይ ተገልጧል ስለዚህ በየስልጣን አንብራ ለነፍስ የዋን ሳይ ዋልወዛ ያይደነ ያምኔ ከኔ የሚወስዳት ማንንም የለም ብሏል በፈቃዱ ነው የሞተው ታዲያ ክርስቶስን መስቀል ላይ ማን ገደለው ወይስ ደግሞ እንዴት ሞተ ስንል ሁለት ጥቅሶችን ለማንሳት ለምሳሌ ዮሐንስ ወንጌል ምዕራፍ 3 ቁጥር 14 ዓለሙን እንዲሁ ወዷልና የሚል ቃል አለ የሞተው በፍቅር ኃይል ነው ፍቅር ሳህቦ ለወልድ ኃያል መንበሩ ይላል ዮሐንስ ከለሙ እስከ ሞት አደረሰ ፍቅር ነው የሚለው ትልቁ ነገር መስቀል ላይ ያለው ትልቁ ነጥብ ፍቅር ነው ዓለምን የፈጠረ እግዚአብሔር ቃል ወይም እግዚአብሔር ወልድ በኋላ ከድንግል ማርያም ተወልዶ በልዩ ፍቅሩ መስቀል ላይ ፍቅሩን ገለጠ በመስቀል ኃይል ሞት አይባልም እና አሁን አባታችሁ የሞተበትን መስቀል ተሳለሙታላችሁ የሚሉ ስላሉ ማለት ነው ይሄን ምናልባት በኋላም በሰፊው እንዲታይ ይችላልና የኛ አባት መስቀል ላይ በሰው ልጆች ፍቅር የፍቅር ኃይል በፈቃዱ ነፍሱን ከስጋው ለየው እንላለን እንጂ በመስቀል ኃይል የሞተ ዲያብሎስ ነው ቅዱስ ጳውሎስ እንደነገረ መስቀል ላይ የሞተ ክርስቶስ ነው በፈቃዱ ማለት ነው ስለዚህኛ መስቀል መድኃኒታችን ነው የምንለው ከዚህ በመነሳት ኃይላችን ነው የምንለው ከዚህ በመነሳት ነው በፈቃዱ የሞተ አምላካችን ነው ተገዶ በመስቀል የተቀጣ ግን ዲያብሎስ ነው
ማለት የመስቀል በብሉይ ኪዳን በአንዳንድ በተለይ ወደ ፋርስ አካባቢ ደግሞ መስቀል ላይ የሚሞት ሰው የተረገመ ወይ ደግሞ መስቀል የርግማን ምልክት እንደነበረ ሐዋርያው ቅዱስ ጳውሎስም ያንን ታሪክ ያብራራል በታሪክም የተዘገበ ይገኛልና አምላካችን መድኃኒታችን ኢየሱስ ደግሞ በመስቀል ተሰቅሏልና ወይም ደግሞ መስቀል ላይ ሞቷል ከዚህ አኳያ የሚጨምርስ ነገር ካለ
እንግዲህ ነገረ መስቀሉ የቅጣት ምልክት ብቻ ሳይሆን የህይወት ምልክት ነው እስራኤል ህይወትን በፊት አኖራለሁ ሲል እኮ ህይወት ክርስቶስ በመስቀል ላይ ተሰቅሎ ለዓለም ሁሉ ህይወት እንደሚሰጥ ያመለክታል። ዳዊትም ለሚፈሩ ሰዎች ምልክትን ሰጣቸው ከቀስት ፊት ያመልጡ ዘንድ ብሏል። ቀስት የተባለው ዲያብሎስ የሚያመጣው መከራ ስጋ መከራ ነው ፈተና ነው። ምልክቱ ደግሞ ድል የሚነሳበት መስቀል ነው። ስለዚህ መስቀል በነገስታቱ የመቀጣጫ ቢሆንም በመንፈስ ቅዱስ ባደረባቸው በነቢያት ዘንድ ግን የህይወት ምልክት እንደሆነ ነበረ። በእጃቸው በመስጠት በቡራኪና ያዕቆብ በሚያዩት ምልክት እግዚአብሔር በገለጠላቸው ነገር ሁሉ ነገረ መስቀሉን ሲናገሩ የመጡት። ወደ አዲስ ኪዳኑ ስንመጣ አምላክም ከቅድስት ድንግል ተወልዶ ሳይሆነው በመስቀል ተሰቅሎ ዓለምን ለማዳን ነው፣ ለአዳም የሰጠውን ተስፋ ለመፈጸም ነው። ስለዚህ ሁሉ ነገረ መስቀሉ ይነግራቸው ነበር። ነሁን አርግ ኢየሩሳሌም፣ እነሆ ወደ ኢየሩሳሌም እንወጣለን፣ የሰው ልጅ ይይዙታል ወይ ሰቅለው ወይ ሰቅሉታል ይሰቅሉታል ብሎ ስለመሰቀሉ ሲናገር ነገረ መስቀሉን ያልተረዱ በዛ ዘመን የነበሩ ለምሳሌ እነ ጴጥሮስ አይሁን ባሰለከ ሲሉ ይነቅፋቸው ነበር፣ ይገስጻቸው ነበር። እንደገና ደግሞ መስቀልን ተሸክሞ ማይከተለኝ እያለ ስለ ነገረ መስቀሉ ያስተምር ነበር።
ገና ሳይሰቀል
በፊት ተሰቅሎ ዓለምን እንደሚያድን የሱ ሞት የዓለሙ ድህነት እንደሆነ ያው ዓለምን እንደሚያድን የሚቃወሙትን ሁሉ ይገስጽ ነበር። ስለዚህ መስቀሉ የህይወት ምልክት እንጂ የጥፋት ምልክት አይደለም። የጥፋት ምልክትነቱ ለዲያብሎስ እንጂ ለክርስቲያኖች ህይወት ነበር። የሱ ሞት የዓለሙ ድህነት፣ የሱ ሐሳር የዓለሙ ክብር ነበር። ይሄ ሊታወቅና ሊሰመርበት ይገባል። ሌላው አጠንክረን ምናየው ጌታችን መስቀሉን ተሸክሞ ወደ ቀራኒዮ በሚሄድበት ጊዜ በደንብ አድርገን ስናስተውል ስምዖን ነበረ። ስምዖን ቀሬናዊ መስቀሉን ሊሸከም ግድ አሉት ይላል። ተሸከመ ሊቃውን ሲተረጉሙት ከበረከተ መስቀሉ እንዳሳተፈው ያጠይቃል ይላል። እና መስቀሌን ያልተሸከመ ለእኔ ሊሆን አይገባውም እንዳለ ስምዖን መጀመሪያ ተሸክሞ በረከተ መስቀሉን ተሳተፈ። ከዛ በኋላ አምላካችን የሰጠውን ተስፋ ለመፈጸም ስጋውን ቆረሰ፣ ክቡር ደሙን አፈሰሰበት፣ መርገመ ስጋ መርገመ ነፍስን ሻረበት፣ የጥል ግድግዳን አፈረሰበት፣ ዲያብሎስን ከመንገዱ ጠርቆ አስወግዶ ለዓለሙ ሁሉ ህይወትን ሰጠ። ከዚህ በኋላ ነው እኮ አባቶቻችን አዳምና ሔዋንን ነፍሳትን ባጠቃለ ወሐደፎሙ በደመ መስቀሉ፣ የክርስቶስ ደም ህይወት መርከብ ሆኖላቸው መስቀሉ ህይወት ትርክዛ ሆኗቸው ስብሐት ለእግዚአብሔር ዘወረሰነ መንግስቶ ሰማያዊት እያሉ እየዘመሩ ሲገቡ ኪሩብና ሱራፊ እንኳን ሊያቆሟቸው አልቻሉም። ምክንያቱም የህይወት ምልክት የሆነውን የመስቀልን ማህተም ተቀብለዋልና። ስለዚህ ነገረ መስቀሉ ራሱ እስከ ስቅለት ያለውን ካየን ከክርስቶስ ትንሣኤ በኋላም ነገረ መስቀሉ የመላእክት የስብከት ማዕከል ነው። በተለይ ቅዱሳት አንስት ወደ ጌታ መቃብር ስፍራ ሲያመሩ መላእክት እየተገለጡ የተሰቀለውን ክርስቶስን እንድትሹ እናውቃለን ይላሉ። የተሰቀለውን ብለው ነገረ መስቀሉ የመላእክት የስብከት መነሻ ጭምር ሆኖ የምናየው ነገር ነው። ከዚህ በኋላ ሐዋርያት ነገረ መስቀሉን አምልተው አስፍተው ጽፈዋል። እነ ቅዱስ ጳውሎስ ጥልን በመስቀሉ ገደለ። ቅድም መምህር አንስተውታል። የሞተው ዲያብሎስ ነው፣ የሞተው ጥል ነው። በመስቀል ላይ በሞቱ አሞቶ ለሞት ይላል ዮሐንስ አፈወርቅ። በመስቀሉ የገደለው ጥልን ነው። ወገብረ ሰላመ በደመ መስቀሉ፣ ለክርስቲያኖች ያገኘነው ደግሞ ሰላም ነው። ለእኛ ብቻ ሳይሆን ሰላምነቱ ለዘበ ምድር ወለዘበ ሰማያት፣ በሰማይም በምድርም ያሉትን ሁሉ አንድ ያደረገ ሰማያውያንን ከምድራውያን፣ ስጋን ከነፍስ፣ ቅድም ከሰባቱ ጽዋት ብለዋል፣ ሰባቱን መስተጻረራንን ሁሉ አስታርቆ አንድ ያደረገበት የህይወት ምልክት ነው። ነገር ግን ይህ መስቀል ክርስቲያኖች የሚመኩበት መስቀል ለኢአማንያንና ለአሕዛብ ግን ለአይሁድ ጭምር አስደንጋጭ ነበረ። ለዚህ ነው ብዙዎች የመስቀሉን ምልክት ክርስቲያኖች ትምክህታቸው መስቀል ነበረ። ጳውሎስ ከክርስቶስ መስቀል በቀር ሌላ ትምክህት ከኔ ራቂል ነበረ። ስለዚህ የመስቀሉን ምልክት ሲያሳዩ ምኑን ሲያሳዩ ሌሎች ድንጋጤ አድሮባቸው ስለነበረ ብዙዎች አለ ጳውሎስ ለመስቀሉ ጠላቶች ሆነው ይነሳሉ አለ። እንግዲህ ዲያብሎስ ስለሞተበት ስለተሸነፈበት በሱ ውስጥ ያሉት አምላኪዎች ሁሉ ነገረ መስቀሉ ያስፈራቸዋል። ስለዚህ ብዙዎች ለመስቀሉ ጠላቶች ሆነው ይነሳሉ። እንደውም ክብራቸው በኖራቸው ሀሳባቸው ምድራዊ ሆዳቸው አምላካቸው ነው ብሎ ይነቅፋቸዋል። ስለዚህ የሐዋርያት የስብከት ማዕከል የመላእክት የብስራት ማዕከል መስቀል ነው። ጳውሎስ ምን አለ? ንሕነሰ ንሰብክ ክርስቶስ አሐዘ ተሰቅለ፣ እኛስ የተሰቀለውን ክርስቶስ እንሰብካለን። ስለዚህ ሁል ጊዜ ክርስቶስ ሲነሳ ስቅለቱ ይነሳል። በምን ላይ ሲባል በመስቀል ላይ እንላለን። ስለዚህ የሐዋርያት ሁሉ የስብከት ማዕከል የነበረው መስቀል እንደሆነ ከሐዋርያት ትምህርት ሁሉ የምናየው ይሆናል በአዲስ ኪዳን።
ከምስዩ ላይ ግን እንደው በተነሳው ሀሳብ አንድ ጥያቄ ልጨምር እና ወደሚቀጥለው ሄዳለሁ። የክርስቶስን መከራና ዕፀ መስቀሉን ለአይቶ የሚያዩ ሰዎች አሉ። ከዚህ አኳያ ቤተክርስቲያናችን አሁን መስቀሉ ነው ትምክህታችን እንደዚህ በሚባልበት ሰዓት የክርስቶስ መከራ ነው ወይስ አሁን ይሄኛው ሁለቱን ማየት ስላለብን ማለት ነው በአንድ ላይ። ምክንያቱም መከራ የተቀበለበት በዕፀ መስቀሉ ነው ወይም ደግሞ በእንጨቱ ላይ ነው እና ከዚህ አኳያ አስታርቀን እናስማምተን ዝርሻን የምታመን ነው እና በትክክል የምትመሰክረውን ነገር ለይተን መሄድ ስላለብን ነው እና ሲመጋቢ አዲስ
እውነት ነው መስቀል በተለይ በዚህ ሰዓት እንዲሁ ዝም ብሎ የተነሳ አይደለም። በመስቀላና ምንም የሚሉ ሰዎች ከነበሩበት ጊዜ ጀምሮ ያለ ነው። ምናልባት እውነት ነው መስቀል ሁለት ትርጉም አለው። ህማሙ፣ መከራው፣ ስቅለቱ ከመስቀል በኋላ ያለው ማለት ነው። የጲላጦስ ጥፊ መስቀል አልተባለም። በነገራችን ላይ በገዳመ ቆሮንቶስ የደከመው ድካም መስቀል አልተባለም። ግን መስቀል ላይ የተቀበለው መከራ ያ በሙሉ ነገረ መስቀሉ መስቀል ተባለ። መከራው በሙሉ መስቀል ይባላል። ቀጥሎም ግን የተሰቀለበት ዕፀ መስቀልም መስቀል ነው። ደግሞም ክብር አይገባውም ይለዋሉ። ክብር ይገባዋል። የሚለያይ ነገር አይደለም። እሱ ድህነታችን የተፈጸመበት የክርስቶስ የነገረ ድህነቱ ማስፈጸሚያ ነው። 318 ሊቃውንት ወቅዳሴ ምን ይላሉ? እስመ ውእቱ ይፈቅድ ምክንያተ ለአድህኖ፣ እሱ ለማዳን ምክንያት ይፈልጋል ይላል። ምክንያት ባይፈልግ ከድንግል ማርያም ሳይወለድ አዳምን ከሲኦል አውጥቶ ማዳን ይችላል። ስልጣኑ ነው። ማንም የግድ ውረድ ተወለድ ያለው የለም። ሳይሞት ማዳን ይችላል። ግን ለማዳን ምክንያት ይፈልጋል እግዚአብሔር ስራውን ሲሰራ። ምን ለማለት ነው? እግዚአብሔር ድህነታችንን የፈጸመበት ዕፀ መስቀሉም መከራው፣ ሞቱ፣ ህማሙ የታየበት የተገለጠበት ዕፀ መስቀልም ክብራችን ነው፣ መድኃኒታችን ነው። ለዚህ ሁለት ጥቅስ ብቻ ልስጥ። አንደኛው ማነጻጸሪያ እንዲሆነን ስለ መስቀል በአዲስ ኪዳን በተወሰነ መልኩ ተጠቅሷል። እስካሁን ድረስ በቂ ነው። ግን ምናልባት በእኔ በኩል አንድ ላነሳው የምፈልገው በንጽጽር ስለሆነ ነው መግለጫ ያበዛ የቅዱስ ማርቆስ ወንጌል ምዕራፍ 25 ቁጥር የቅዱስ ማርቆስ ወንጌል ምዕራፍ 5 ቁጥር 25 ቁጥር 25 ላይ ያቺ ደም የሚፈሳት ሴት አለች። ከ12 ዓመት ጀምሮ ወይ ለ12 ዓመታት ያህል ደም የፈሰሳት እሷ እንግዲህ ደክማለች፣ ገንዘቧን ጨርሳ በወንጌል እንደተጻፈው አቅም የላትም። ግን ምን አለች? ክርስቶስ እሷ ባለችበት መንገድ ሲያልፍ እምከመ ገሰስኩ ጽንፈ ልብሱ አሃዩ፣ የልብሱን ዘርፍ ወይም ደግሞ ልብሱን ብቻ ብነካ እድናለሁ አለች። አሁን ተመልከት፣ የእኛ ክርስትና የሚሰብከን ክርስቶስን ብቻ ማዕከል አድርጎ አይደለም። ክርስቶስ የነካው ቅዱስ ነው። ልብሱ እንኳን ሳይቀር ቅዱስ ስለሆነ ልብሱን ብቻ ብነካ ትላለች። እንዳለችውም ልብሱን ብቻ ነው የነካች። እንደ በርጤሚዎስ በምራቁ አላለችም፣ ጭቃ ይቀባኛል አላለችም፣ እንደ መጻጉዕ እንደ መዳን ትፈልጊያለሽ ብሎ ያናግረኛል አላለችም። አንቺ ሴት ብሎ አነጋግሮ በአምስቱ በአራቱ መንገዶች ሌሎች በተሰሙትና በታወቁት የታምራት መፈጸሚያዎች ያደርግልኛል አላለችም። ልብሱን ብቻ ብነካ አድናለሁ ብላ ነው ሄደችው። ከለበሰው ልብስ ይልቅ የተሰቀለበት መስቀል ይበልጣል ነው ጥያቄ ሀሳቡ። ይሄ ምክንያቱም ይሄኛው የክርስቶስ ልብስ እኮ ለበሰው እንጂ ደሞ አልፈሰሰበት፣ ስጋው አልተቆረሰበት። ከዚህ አንጻር ስጋው የተቆረሰበት ደሞ የፈሰሰበት መስቀል ልዩ ክብር አለ። ልብሱን ብቻ ብነካ እሱ የለበሰው ልብስ እንግዲህ መድኃኒት መሆን ከቻለ ልብሱ መድኃኒት መሆን ከቻለ በሽተኞችን ካዳነ ክብር ካለው ጸጋ ካለው ፈውስ ከሆነ እርቃኑን የተሰቀለበት ሰባቱን ታምራ ቃላት የተናገረበት ተፈጸመ ብሎ የአዳም ፍዳ የአዳም ልጆች ኩነኔ ቅጣት እንደተፈጸመ ገነት መንግሥተ ሰማያት የምንገባበት መንገድ እንደተከፈተ ብስራታችንን የሰማንበት ዲያብሎስ የተቀጠቀጠበት ኃይላችን የሆነው መስቀል ከልብሱ በላይ ክብር አለው። ስለዚህ ልብሱን ብቻ ብነካ ድናለሁ ብላ በልብሱ ከዳነች የተሰቀለበት መስቀል እንዴት አያድን የሚባል እንዴት አያስፈልግም ይባላል ነው። ሁለተኛው ጥቅስ ቅዱስ ያሬድ ስለ ዕፀ መስቀሉ የሚለውን ነገር ዝማሬ በተባለ መጽሐፉ ላይ እንዲህ ይላል። ስለ ዕፀ መስቀል አሁን መስቀል መከራ ነው ሞት ነው ማም ነው የሚለውን ተግባብተንበታል። ግን ዕፀ መስቀሉም ክብር እንዳለው ለመናገር እንዲህ ይላል ቅዱስ ያሬድ። ሶበሳ አእመረ ሰይጣን ከመይሰደድ በመስቀሉ እምያም ከሮሙ ለአይሁድ ዕፀ መስቀል ከመይትክሉ። ይህ እንግዲህ ከሉቃስ ምዕራፍ 23 ጋር ያለ ሀሳብ ነው አብሮ። ዲያብሎስ በመስቀሉ እንደሚሰደድ ቢያውቁ ኖሮ ዲያብሎስ አይሁድን ዕፀ መስቀል እንዲተክሉ ባላደረገ ነበረ። ሶበሳ አእመረ ሰይጣን ከመይሰደድ በመስቀሉ እምያም ከሮሙ ለአይሁድ ዕፀ መስቀል ከመይት ናዝራዌ ከመይስቅሉ፣ ናዝራዊውን እንዲሰቅሉ፣ ማህያዌ ከመይቅትሉ፣ መድኃኒታቸውን እንዲገሉ ባላደረገ ነበር ብሎ ምን ይላል መጨረሻ ላይ? በዛ አምከረ ተሐፍረ፣ በመከረው ምክር አፈረ፣ ወበዛት ከለ ተሰደ በተከለው መስቀል ራሱ ተሰደደ ይላል። እውነት ነው አላውቅም ዲያብሎ ሳይውቀ ጻ መስቀሉን እንዲተከል አደረገ እንዲዘጋጅ አደረገ። ለዚህ ነው እኮ የሚያደርጉትን አያውቁምና የሚለው ይሄ ነው አንዱ ሐሳብ። ስለዚህ እጸ መስቀሉ ክብር ባይኖረው እጸ መስቀሉ የመድኃኒታችን ምክንያት ባይሆን በደሙ ተቀድሶ መድኃኒታችን ባይሆን ነብዩ ታላቁ ሊቅ ቅዱስ ያሬድ ይሄንን አይልም። ስለዚህ እጸ መስቀሉ መድኃኒታችን ነው፣ ክብራችን ነው፣ ከልብሱ በላይ የምንመካበት ኃይላችን ነው።
መልካም
በጣም መምህር አብራርቶ ጠቅሶታል። እኔም ትንሽ ባክልበት ከብሉይ ኪዳን ልነሳ። ኤልያስ መምህሩ ኤልሳን ይዞ ዮርዳኖስን ተሻግሮ እንግዲህ የእሳት ሰረገሎች ቀርበው ወደ ሰማይ ወደ ብሔረ ሕያዋን ሊነጠቅ በተቃረበ ጊዜ ኤልሳ የለመነው ልመናን ማስተዋል ያስፈልጋል። ልብስህን ስጠኝ፣ መጎናጸፊያህን ስጠኝ ነው ያለው። ከኤልያስ ጋር አብሮ የኤልያስ አካሉ ያረፈበት መጎናጸፊያውን ኤልሳ ለመነ፣ ሰጠው። እንግዲህ በዛ ደግሞ አጽፍ ደግሞ ባህረ ዮርዳኖስን ሲከፍልበት እናያለን። እዚህ ላይ በደንብ አድርገን ማስተዋል ከቻል አይደለም የባህሪ አምላክ የወልደ እግዚአብሔር ክርስቶስ ቅዱስ ሥጋው የተቆረሰበት ክቡር ደግሞ የፈሰሰበት ዙፋን የሆነው መስቀል ይቅርና የቅዱስ ኤልያስ አካል የነካው ልብስ እንኳን ባህረ ዮርዳኖስን ሲከፍልና ኤልሳ ሲለምነው የምናየው አንድ እውነት ነው። ወደ አዲስ ኪዳን ዘመን ደግሞ ስንመጣ የሐዋርያት ሥራ ምዕራፍ 5 እና ምዕራፍ 19 ጥሩ ጥቅሶች ይሆናሉ ብዬ አስባለሁ። ቅድም መምህር የጠቀሱት እንዳለ ሆኖ ለምሳሌ የነ ቅዱስ ጴጥሮስ እና የነ ቅዱስ ዮሐንስ ጥላ ሕሙማንን ሲፈውስ እንመለከታለን። የሰርክ ጥላ ወደ 70-80 ጫማ ይሆናል። በዛው ልክ ሕሙማን ሲደረደሩ የሐዋርያት በረከታቸው ለጥላቸው ጭምር አልፎ በጥላቸው ሕሙማን ሲፈወሱ ነበረ። የሐዋርያት ሥራ ምዕራፍ 19 ላይ ደግሞ ስንመለከት የቅዱስ ጳውሎስ አካሉ የነካው ልብሱን ሕሙማን ይፈልጉት ነበረ። ያን የልብሱን እየቆራረጡ ሲካፈሉት ርኩሳን መናፍስት የጳውሎስ ልክ ቅዱስ አካል ነው፣ ጳውሎስ ቅዱስ ሰው ነው። አካሉ ስለነካው ስላረፈበት ብቻ አካሉ ነክቶታልና የእሱ አካል የነፍሱ ጸጋው ለስጋው የስጋው ለልብሱ ጭምር ተላልፎ አጋንንት ሲያዩ ያንን ልብስ ጭርን የሚለዩን እንኳን የባህሪ አምላክ ወልደ እግዚአብሔር ክርስቶስ ስጋውን የቆረሰበት ክቡር ደሙን ያፈሰሰበት 3 ሰዓት የቆየበት የማዳንን ስራ የሰራበት አዳምን ከልጅ ልጆቹ ነፃ ያወጣበት መርገመ ስጋ መርገመ ነፍስን የሻረበት የጥል ግድግዳን ያፈረሰበት ሰላምን ፍቅርን የመሰረተበት ቅዱስ መስቀል ይቅርና የሐዋርያት ልብስ እንኳን የሚያደርገውን ትልልቅ ተአምራት የምናየው ነውና ለዚህ ነው ቤተክርስቲያናችን እኮ ቅዱስ ብላ ነው ቅጽል ትሰጠዋለች። መስቀል ብቻ አትልም፣ ቅዱስ መስቀል ዲበጸ መስቀል ቅዱስ ብላ። እሱ ብቻ አይደለም አካሉ ያረፈ የተቸነከረባቸው ችንካሮች ጭምር የከበረ ደሙ ነክቷቸዋል፣ ፈሶባቸዋል፣ ቅዱሳት ቅንዋት ብላ ነው የምትናገረው። ስለዚህ ይህን ሁሉ ስንመለከት በእውነት መስቀሉ ትምክህታችን ነው፣ መስቀሉ አርማችን ነው። ለዚህ ነው ሐዋርያት ሲያስተምሩ በትምህርታቸው ሁሉ ነገረ መስቀሉ ከክርስቶስ መስቀል በቀር ትምክህት ከኔ ራቅ ይላል። ብዙዎች እኮ የመስቀል ጠላቶች ሆነው ይነሳሉ ሲባል እኮ ምልክትነቱን ጭምር እጸ መስቀሉን ጭምር ነው። ይኸውም ጳውሎስ ያለው እኮ አልቀረም እኮ አይሁድ እኮ ወደ ጥልቅ ጉድጓድ ቆፍረው እስኪቀብሩ ድረስ አድርሰዋቸዋል። ስለዚህ ብዙዎች ጠላቶች ሆነው ራሱ ለነገረ መስቀሉ ለመከራው ብቻ ሳይሆን ራሱ ቅዱስ አካሉ ላረፈበት ለመስቀል ጭምር ጠላቶች ሆነው እንደሚነሱ ነው ቅዱስ ጳውሎስ ያስቀመጠው።
መልካም ደው ለዚህ የደማስቆ ሊቅ ቅዱስ ዮሐንስም የተናገረው መስቀል አራት ጠርዞች አሉት፣ አራት እንትኖች አሉ ሲልና አራቱም የሚገናኙት በመሀሉ ላይ ነው። በመጨረሻው ክርስቶስ እንግዲህ የተሰቀለበት እንዲህ በመሆኑ ምክንያት መሀል ላይ ነው የሚገናኙት። እንግዲህ አራቱም ላይ ያሉት በሰሜንም በደቡብም በምስራቅም በምዕራብም ያሉት ህዝቦች ሁሉ አንድ የሆኑበት ቦታ ነው ይላል መስቀል። እና ምናልባት አንዳንዱ ሰዎች የኢትዮጵያ ኦርቶዶክስ ቤተክርስቲያንን ትውፊትና ስርዓት እንዲሁም ደግሞ እምነትን ከማጠልሸት አኳያ እንጂ ሳይገባቸው ሳይረዱ አይመስለኝም አንዳንዴ ሳስበው። እና ለማንኛውም የተወደዳችሁ ተመልካቾቻችን ሃይማኖታዊ ትኛ መራግብራችን ተካትላ ትገኛለች ከዚህ ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የቴሌቪዥን አገልግሎት። ለዛሬ ደግሞ እያነሳን ያለ ነው አበው አባቶቻችን በእምነታቸው በትምህርታቸው መስቀል እንዴት ገልጸዋል፣ በብሉይ ኪዳን በሐዲስ ኪዳንስ እንዴት ይታያል፣ ቤተክርስቲያን ደግሞ የዘወትር አርማዋም መሰረቷም እሱ ከመሆኑ አኳያ እንዴት ስትታየዋለች እያለን ነው መምህራኖቻችን መጋቢ አዲስ ሮዳስ እንዲሁም ደግሞ መጋቢ አዲስ መምህር ስሙር አብረውን ናቸው። አብራችሁ ስለሆናችሁ እጅጉ እናመሰግናለን። አብራችሁ ነው ¶¶ ባለፈ ሳምንት እናነሳ ስለ መስቀል በብሉይ ኪዳን እንዲሁም ደግሞ የተለያዩ ዘርዘር ያሉ ሐሳቦችን አንስተናል። እንግዲህ የኢትዮጵያ ኦርቶዶክስ ክርስቲያን ደግሞ አምላካችን መድኃኒታችን ኢየሱስ ከተሰቀለ በኋላ ወይም ሞትን ካሸነፈ በኋላ በዲያብሎስ የነበረውን አገዛዝ ካጠፋልን በኋላ ክርስትናው መሰረቱም ያ ነውና የኢትዮጵያ ኦርቶዶክስ ክርስቲያን መስቀልን በብሉይ ኪዳንም በአጠቃላይ በአዲስ ኪዳንም ባህላዊም ይኖራል ታሪካዊም ግንኙነት ይኖራል እና ከዚህ አኳያ የኢትዮጵያ ኦርቶዶክስ ክርስቲያንና መስቀል ምን ያክል ጥምረት እና ግንኙነት አላቸው? መጋቢስ
መልካም ነገረ መስቀሉና የኢትዮጵያ ታሪክ እጅግ በጣም የተያያዘና የተሰናሰለ ነው። እንግዲህ ምናልባት አሁን የምናገረው ነገር የቤተ ክርስቲያኗን ታሪክ ዘመኑን ሊያረዝመው እንደሚችል ባለሙሉ ተስፋ አለኝ። እንግዲህ ኢትዮጵያ በሶስቱ ህገጋት ማለትም በህገ ልቡና፣ በህገ ኦሪት፣ በህገ ወንጌል አምላኳ ልዑል እግዚአብሔርን ስታመልክ የኖረች ሀገረ እግዚአብሔር ኢትዮጵያ ናት። እንግዲህ ብዙዎች የኢትዮጵያን ታሪክ ከህገ ኦሪት አንስተው በተለይ የጽላተ ሙሴን መምጣት ጋር ተያይዞ እስከ 3000 ዘመን ያደርጋሉ። የኔ ግን ሐሳብ የኢትዮጵያ እንግዲህ ቤተክርስቲያን ታሪክ ብለን ካነሳ ነው እስ ወደ 5000 ዘመን ወደ ኋላ የሚሄድ ነው ብዬ ነው ይሄ ራሴ ምልከታ ነው። ይኸውም አባቶቻችን ቀደምት አባቶቻችን የኢትዮጵያን ታሪክ በብዙ መልኩ ጽፎ አልፈዋል፣ ዶክመንት አድርገው በተለይ እንደ መጽሐፈ ታሪክ ያሉ ነገረ መስቀሉ እንዴት ቀድሞውኑ ጭምር እንደተሰበከ አምልተው አስፍተው ጽፎ አልፈዋል። መጻሕፍቶቻቸው መመርመር ከተቻለ ብዙ ነገር ይገኛል ብዬ ባለሙሉ ተስፋ ነኝ። ይኸውም ቀድማች ሀገር በህገ ልቡና አምላኳ እግዚአብሔርን በመልከጼዴቅ አማካይነት ታመልክ ነበረ። መልከጼዴቅ ደግሞ የካም ወገን ነው። ካም ደግሞ የመጣው የካም ዘር ወደ አፍሪካ አልፎ ተርፎም ወደ ዋናዋ መዲና ወደ ኢትዮጵያ ነው። ስለዚህ በህገ ልቡና ጭምር እግዚአብሔርን ታመልክ እንደነበረ ይሄ ትልቅ ማስረጃ ይሆናል። ይኸውም ሊታወቅ ኖህ ከመርከብ ከወጣ በኋላ ርስት ሲያከፋፍል መካከለኛው ምስራቅ ለሴም፣ አውሮፓውን ለያፌት፣ አፍሪካውን ደግሞ ለካም ሰጥቶታል። የካም ልጅ ደግሞ ኩሽ ሌሎችም ወደዚች ሀገር ወደ ኢትዮጵያ መጥተዋል። የኩሽ ምድር ተብላ ሀገሪቱ እስክትጠራ ደርሷታል። አሁን ሴም መላእክት ገልጠውለት አባቱን ሆም አዞት በተለይ ከካም ወገን የተወለደውን መልከጼዴቅን ይዞ አጽም አዳምን አሸክሞ ቀራኒዮ ድረስ እንደሄደ የቤተ ክርስቲያን መጻሕፍት ይመሰክራሉ። ቀራኒዮ ሲደርስ መስቀሉ ከሚተከልበት ቦታ ምድር ተከፍታ አጽም አዳምንና ቅዱሳን አበውን አጽም እንዳሳረፈ ጭምር የቤተ ክርስቲያን ትውፊት ያስረዳል። ታዲያ ይሄ የህይወት ምልክትነቱ በአዳም ዘር ሁሉ ተነግሯል። በሴም ተነግሯል፣ በያፌት ተነግሯል፣ በካም ተነግሯል። በተለይ ግን የክርስቶስ ምሳሌ የሆነው መልከጼዴቅ ነገረ መስቀሉን በደንብ ስለተረዳው ለካም ትውልዶች ስለ ነገረ መስቀሉ ነግሯቸው አልፏል። ምክንያቱም አዳም በሐሙስ ዕለት የሚለውን ተስፋ ለልጆቹ ነግሮ አንዱ ሲሞት አንዱ ሲተካ ተስፋው ይተላለፍ እንደነበረ፣ ካምም መልከጼዴቅም ደግሞ የካም ወገን ነበረና ነገረ መስቀሉን ወደ ቀጥታ ለካም ትውልድ አስተላልፏል። ይኸውም ሊታወቅ ኢትዮጵያውያንና የካም ትውልድ ከሱዳን ጀምሮ እስከ ግብጽ ድረስ የነበሩት የካም ትውልዶች ነገረ መስቀሉን በህገ ልቡና ያስቡ ነበር ብለው በርካታ ተመራማሪዎች ይናገራሉ። ይህም ሊያስረዳ በርካታ የአርኪኦሎጂ የቁፋሮ ምሁራን ያገኙት ብዙ የሚገራርም ነገር አለ። ለምሳሌ ሀገራችን ኢትዮጵያ ግብጽ ድረስ ሄዳ እንዳስገበረችና ቀደምት በርካቶች ነገስታት ግብጽን ጭምር እንደገዙ ይነገራል። አሁን የነሱን አጽም ስንመለከት፣ ቅርጻቸውን ስንመለከት፣ ቀለበታቸውን ስንመለከት ያ ተስፋ በመልከጼዴቅ በኩል ስላገኙት መስቀል ቅርጽ ጭምር እያሰሩ በቀለበታቸው ላይ በዘውዳቸው ላይ ጭምር። ይሄ እንግዲህ በብሉይ ኪዳን ነው። እንግዲህ ያ ተስፋ በአዳም ዘር እንደተላለፈ ነው የሚያስተምረው። ለምሳሌ ወደ ያዕቆብ ስንመጣ እጁን አስተላልፎ ሲባርክ እናያለን። ወደ ሴም ትውልድ ያ ህይወት ምልክትነቱ እንደተገለጠ ይሄ ሊታወቅ ዛሬ ወደ ግብጽ አካባቢ ይላሉ በርካቶች፣ እኔም ሄጄ ለማየት ችያለሁ። ይሄ ምልክት በነገስታቱ ግንባር ላይ ጭምር ነበረ። ቀለበታቸው ላይ ጭምር ሐውልቱ ላይ ጭምር ምንም ምክንያቱን ባያቁትም የተላለፈ ትውፊት ስለነበረ መስቀል ቅርጽ ያሰሩ ይሰኩት ነበር። አልፎ ተርፎ ጣዖታቸው ላይ ጭምር ያን መስቀል ያደረጉ ነበር። ምንም ባለማወቅ ለጣዖት ቢሰግዱም ቅሉ ነገረ መስቀሉ ግን ታትሞበታል። እያንዳንዱ ጣዖት እያንዳንዱ ፈርዖን ወደዚህ ወደ ሱዳን ስንመጣ መርዌን ጨምሮ ወደዚህ ያለው አጠቃላይ ቁፋሮ የሚያስተምረን መስቀል አለ። በጣዖታቸው ጭምር በንጉሶቻቸው ዘውድ ጭምር በቀለበታቸው ጭምር መስቀሉ ምንም በደንብ ጠንከር ብሎ ባይገባቸውም ግን ምልክትነቱን ይዘው ተላልፈዋል። ይሄ ስለዚህ መልከጼዴቅ የነበረበትን ዘመን ደግሞ ወደ ኋላ መለስ ብለን ካየነው ወደ 5000 ዘመን ወደ ኋላ ይስበናል። ስለዚህ ነገረ መስቀሉ የዛሬ 5000 ዘመን ተስፋነቱ በምልክት በምድር ላይ የተገለጠው በካም ትውልድ ነው የሚሉት የታሪክ አጥኚዎች። የካም ትውልድ ነው መስቀል ምልክትነት። ሌላው የጥቃት ምልክት ያደርጋዋል ምን ያደርጋዋል። ነገር ግን የሴማውያን የሆኑት በተለይ ያዕቆብ ግን በመስቀል ጭምር ያማተው ሙሴን ደግሞ ስንመለከተው ባህሯን ሲመታ እንዴት በመስቀል እንዳደረገ እጁን መስቀል እንደሚዘረጋ ያ በሴም ወገን የተላለፈ ነው ትውፊት ነው። ወደ ካም የመጣው ግን ነገስታቱ ጭምር ምንም ምክንያትነቱ ባይወቁ የህይወት ምልክት ነው የሚሉት በቃ የህይወት ምልክት ብለው ይይዙት ነበር። ስለዚህ ይሄን ነገር ካየንና በደንብ መርመር ከቻል የኢትዮጵያ ቤተክርስቲያኗ ሀገሯ ብለን ካየነው ወደ 5000 ዘመን ወደ ኋላ ሄደ ህገ ልቡና ብለን መነሳት እንችላለን። ይሄ መሰረት ነው ብዬ አምናለሁ። በዘመነ ሐዲስ ደግሞ ያው መምህር አምልተው አስፍተው ሊናገሩበት ይችላሉ። የመስቀሉ ጭምር ማረፊያ አድርጓታል እግዚአብሔር። በዓለም ውስጥ ካሉ ተራሮች ደግሞ ትእምርተ መስቀል አምሳል ሆና የተሰራች ብቸኛ ተራራ ግሸን ደብረ ከርቤ ኢትዮጵያ ላይ ነው የምትገኘው እና እግዚአብሔር ነገረ መስቀሉን በኢትዮጵያ ምድር ላይ በተራራ ጭምር አትሞታል። ይሄ በጣም በስነ ፍጥረት ራሱ ያዘጋጀው ነው እኔ እንደምረዳው። ከዚህ በኋላ በውስጥ ባለው አገልግሎት በአፋ ባለው ቤተክርስቲያን አገልግሎት ሁሉ ነገረ መስቀሉ ይታሰባል። በምስጢራተ ቤተክርስቲያን ውስጥ ይታሰባል። በስርዓተ ቅዳሴ ውስጥ ሁሉ ነገረ መስቀል አለ፣ ትምህርተ መስቀል አለ። ካህናት በሚይዙት ከቤተክርስቲያን ጉልላት ነገረ መስቀሉ የሌለበት የለም። እንደው ይሄ ትልቁን አውድ ትተነው እንደ ወደ ማህበረሰቡ እንኳን ወደ ኢትዮጵያውያን ብንገባ ለመስቀሉ ያላቸውን ፍቅር እኮ ጭምር በመነቀስ ጭምር ነው ይገልጡት የነበረው። ቀደምት እንግዲህ በብሉይ ኪዳን የነበሩ ነገደ ካሞች መስቀልን በሰውነታቸው በዘውዳቸው ላይ ምንም ህይወት ምልክት ብቻ መሆኑን ብቻ አውቀው ምስጢሩን ባይገባቸውም እንደሚቀርጹ ኢትዮጵያውያን ደግሞ በልብሳቸው ላይ ጭምር በአበሻ ቀሚሳቸው ጭምር መምህራም ላይ ራሱ እንደዚህ ትምህርተ መስቀል አለበት። በጣም የሚገርም ነው። በተለይ እኮ በአጼ ዳዊትና በአጼ ዘርዓ ያዕቆብ ዘመነ መንግስት ትምህርተ መስቀል ያልተነቀሰ አንድ ኢትዮጵያዊ አልነበረም። ይሄ ታሪክ ድርሳናት እንደሚያስተምሩን ጊዜ በኋላ ነው ከግራኝ ወረራ በኋላ ነው እየቀነሰ የመጣው እንጂ ሁሉም ትምህርተ መስቀል ያደርግበት ነበረ። ይህ ብቻ አይደለም እኮ ለመስቀሉ ያላቸውን ፍቅር በስማቸው ጭምር። ለምሳሌ በቅዱስ ያሬድ ዘመን የነበረው እኮ ንጉስ ገብረ መስቀል ነበረ፣ መስቀሉን ስም አድርጓል እኮ። እነ ኢዛናና ሳይዛና እኮ በተለይ ከተጠማብረው አጽዋ ከተባሉ በኋላ እኮ ትምህርተ መስቀል ሳንቲሞቻቸው ላይ ጭምር አትመዋል። ስለዚህ ነገረ መስቀሉ ከኢትዮጵያውያን ህይወት ጋር የተቆራኘ ይህ ብቻ ሳይሆን እናቶች ዳቦ ሲቆረስ በትምህርተ መስቀል አብሲቱን ሲጥሉ በኋቃውን እንትን ሲሉ ሁሉ እንጀራውን ሲጋግሩ ለገር ትምህርተ መስቀል አድርገው
የሌለ በኩል
ተፈጥሯችንም መስቀል ነው። በኢትዮጵያ ባህል ውስጥ በኢትዮጵያ ትውፊት ውስጥ በኢትዮጵያዊ ሴት ውስጥ ሁሉ ነገረ መስቀሉ እየታሰበ ነበረ፣ ወደፊትም ይታሰባል። በቤተ ክርስቲያንማ በወርቅ መስቀል፣ በብር መስቀል፣ በመዳብ መስቀል፣ በተለያዩ የመስቀል አይነቶች ቢያንስ መስቀል አይነት ብቻ ከ15 አይነት በላይ አላት ቤተ ክርስቲያን። በተለያዩ አውሮፓ ሙዚየሞች የኢትዮጵያ መስቀሎች አሉ። አውደ ዓለም መስቀል፣ እጸ ስርናይ መስቀል፣ ጽጌ ደንጎላ መስቀል፣ እስትግቡ መስቀል፣ ብዙ አይነት የመስቀል አይነቶች ሄዳ በነዛ ሁሉ ምሳሌዋን እያስተላለፈች እዚህ ደርሳለች።
ስለዚህ
በስፋት መጠናት ይችላል ብዬ አስባለሁ። እና ኢትዮጵያን ስናነሳ የመስቀሉ ጠባቂ ጭምር ናት፣ ባላደራ ጭምር ናት። ታቦተ ጽዮንን ባላደራ እንደሆነች ሁሉ የክርስቶስን መስቀል ባላደራ የሆነች ሀገር ናት።
እዚሁ ላይ ሀሳባችንን ማንሳት ስላለብን በተለይ የኢትዮጵያ ኦርቶዶክስ ቤተክርስቲያን እንደ ሀገር ብዙ መልክ አለው። በየማህበረሰቡ ባህልም በተለያዩ የመስቀል ቦታ እጅግ ሰፊ ነው። በኢትዮጵያ ኦርቶዶክስ ቤተክርስቲያን በአምልኮ ስፍራ ወይም ደግሞ በሚታረገው አገልግሎት ደግሞ ሁሉም የሌለበት ነገር የለም። መስቀል የሌለበት አገልግሎት ስለሌላት ማለት ነው። ከነዚህ መካከል እንደ አርማ እንደ ድል የምትጠቀመው መስቀልን ነው። በዚህም ማሳወቂያ ወይም ደግሞ ማስረጃ ይሆን ዘንድ የቤተክርስቲያኗ ርዕሰ መንበር ሊቀ ጳጳሱ ወይም ደግሞ ቅዱስ ፓትርያርኩ ብፁዕ ቅዱስ ፓትርያርኩ ማለት ነው ይዘውት የሚሄዱት አርዌ ብርት አለ፣ በግራ እጃቸው የሚይዙት ማለት ነው። እና ከዚህ ጋር ተያይዞ የአርዌ ብርቱ እዛው ያሉት ሁለት እባቦች እንዳሉ ያሳያል፣ መስቀል በመካከል እንዳለ ያሳያል። እና እንደው ከዚህ ጋር በተያያዘ መንገድ ምንድን ነው ከመስቀል ጋር ያለው ግንኙነት? እውነትስ ምንድን ነው ትርጉሙ የምንለው? ከብሉይ ኪዳንም ከአዲስ ኪዳንም በተለይ ከጌታችንና ከመድኃኒታችን ከኢየሱስ ክርስቶስ መስቀል ጋር እንዲሁም ከሙሴ ናስ እባብ ጋር የተገናኘ ነገር እንዳለ ነው። እና ይህ ነገር ቢብራራ መጋቢ አዲስ።
መልካም እንግዲህ ከታሪክ አኳያ ብዙ ነገሮች እንዳሉ መጋቢ አዲስ ጠቁመውናል። በኢትዮጵያ ምድር ውስጥ መስቀል ሃይማኖት ብቻ አይደለም፣ ባህል ሆኗል። ማለት መስቀላዊ ባህል፣ ባህላዊ መስቀል አይደለም፣ መስቀላዊ ባህል፣
መስቀልን
መሰረት ያደረገ። ይህ እኮ በእኛ ብቻ ሳይሆን በጠላቶቻችን ጭምር የተመሰከረ እውነት ነው። ለምሳሌ ባለፈው በሊቢያ በአይሲስ ወንድሞቻችን ብዙ አልቀዋል። እና ምንድን ነው ያሉት? እነዛ የመስቀሉ ተከታዮች ነው ያሉት።
የመስቀሉ ተከታዮች ብለው
ምን ያህል
እውነት ነው። ስመስማ ጸረ ሙኖት የሚለው ራሱ የጠላት ምስክርነት የሚገርም ነው። እና
አሁን ብሎ የተረታ ባላ ጋራ ከስሩ የተነቀለው ይራ ይላሉ። እና ምን ያህል መስቀሉ በመላው ዓለም ጭምር እንደታወጀ የሚያሳይ ነው። ወደ መምህር እንቀጥላለን። እሺ፣
እና ከነገረ መስቀል አኳያ እኔ መስቀልን ስናስበው እንግዲህ ክርስቶስ የተሰቀለ በኢየሩሳሌም ነው፣ በምድረ እስራኤል ነው። ነገር ግን መስቀል እዛ ታሪክ ነው፣ የቱሪዝም መስህብ ነው እንጂ ለአይሁድ ዛሬ የደህነት መስህባቸው አይደለም።
ለህይወት አልተጠቀሙም፣
ለህይወት አላደረጉትም አይሁድ። እና የሚገርመው ክርስቶስ በእናቱ ጀርባ ሆኖ ቅድስት ድንግል ማርያም ወደ ምድረ አፍሪቃ ስትሰደድ ያኔ ነው በቃ ሁሉም ነገር ተሰዶ ከምድረ እስራኤል ወደ ኢትዮጵያ የመጣው። ወደ ምድረ አፍሪቃ እንግዲህ ምድረ አፍሪቃ ላይ ስንፈልግ እንግዲህ ግብፅና ኢትዮጵያ ናቸው። እንግዲህ ምንም እንኳን ግብፅ ሌላ መልክ እየያዘች ቢሆንም ከክርስትና አኳያ የመስቀሉ ትሩፋት ያለ እዚህ ነው። ግን ደግሞ ቅድም እንደተባለው እግዚአብሔር የመስቀሉ ልዩ ዙፋን ሊያደርጋት እግዚአብሔር መስቀል የመስቀል ቦታ በራሱ መስቀል አምሳል የፈጠራት ሀገርም ኢትዮጵያ ናት። ይሄና ይህን ስትመለከት ቅድስት ድንግል ማርያም ከምድረ እስራኤል ስትመጣ መስቀሉም ገና ያኔ ገና ታሪኩ መጥቷል ቀድሞ፣ ባለቤቱ መጥቷል ቀድሞ። ስለዚህ እዚህ ምድር ላይ መስቀሉ አለን የሚሉ ሀገራት እኮ ብዙ ናቸው፣ ይታወቃል። መስቀልን እንደውም ለምልክት በሚውዚየም እያስቀመጡ የሚያሳዩም ሀገራት አሉ። ግን እዚህ ሀገር ግን የቱሪዝም መስህብ አይደለም፣ በቃ ሃይማኖት ሆኗል። ማለትም ክርስቶስ ተሰቅሎ ያዳነበት ክብራችን የተገኘበት መስቀል ነው ብለነዋል። ከዚህ አንጻር ልዩ ፍቅር አለን ኢትዮጵያ እንዳለ ቅድም እንደተገለጠው በልብሶቻችን ላይ አለ። ልብስ ሰሪው እኮ ስለዛ መስቀል ምንም ሊያውቅ ይችላል፣ ግን ጌጡ ነው። ሊያውቅም ላያውቅም ይችላል። ግን የሚገርመው ግን የእንስሳትም ስም ነው። ለምሳሌ እኔ ገጠርም ተወልጄ ስላደግ በሬ መስቀል የሚል ስም አለ። የእንስሳትም ስም ሆኗል፣ የእንስሳት ስም ነው። ሌላውን ብንመለከት የነገስታት ፍቅር፣ እኔ አሁን በክርስቲያኖች ልብ ላይ መስቀል ምን አይነት ፍቅርና ኃይል እንደነበረ የሚያሳየው የአፄ ቴዎድሮስ ታሪክ ነው። እንደሚታወቀው መድፍ አሰርተዋል ለመጀመሪያ ጊዜ ኢትዮጵያ ውስጥ። አፄ ቴዎድሮስ መስቀሉን ያሰሩት በነገራችን ላይ ከቤተ ክርስቲያን ቁሳቁስ አብዛኛውንም ከመስቀል እንደሆነ ይነገራል። በእርግጥ ይህ አግባብ ነው አይደለም የሚለው እንዳለ ሌላ ጥያቄ ሆኖ፣ ግን እንግዲህ ምናልባት መስቀል የማሸንፍበት ስጋዊ ኃይል ስጋዊ ትጥቅ የሚሆን ብሎ ይሆናል። ከንዋያተ ቅድሳት የተሰራ ነው፣ ሴባስቶፖል የመጀመሪያው ማለት ነው። ከመስቀል ከጽና ከተለያዩ ንዋያተ ቅድሳት አጠራቅመው ነው መድፉን የሰሩት፣ ታሪክ ጸሐፊዎች ይናገራሉ። ይሄ ማለት ነው ሌላ ብረት አትሆኑ፣ ግን መስቀል ብጨምርበት ጦሬ ላይ ጠላት ይገልልኛል ብለው አስበዋል። ስለዚህ በስጋዊ ትጥቅ ላይ እንኳን የመስቀል ምልክት የሚያደርጉ ነገስታት ያሉባት ሀገር ብትኖር እንግዲህ ኢትዮጵያችን ናት ማለት ነው። እና እንደ ታሪክ ሲታይ ይሄን ያህል ልዩ ነገራችን ሆኖ ልዩ ሀብታችን ሆኗል። ወደ ሁለተኛው ነገር ስንመጣ ግን የቤተክርስቲያን መሪዎች አሮጌ ብርት ይዛሉ። ይሄ ቅድምም እንዳልነው በኦሪት ዘፍጥረት ምዕራፍ 21 ላይ ያለው መነሻችን ነው። ዘሁልቁ ማለት ነው። ኦሪት ዘሁልቁ ያ ሙሴ ግበር ሎሙ ትእምርተ በሀበይት እመሩ በሚሰበሰቡበት ቦታ ከነሐስ የተሰራ አበባ አድርገህ ስቀልላቸው ባለው መሰረት አሮጌ ብርት እሱ ነው። የነሐስ ነሐሱ በራሱ ቤተክርስቲያናችን፣ በነገራችን ላይ መሰዊያውም ከነሐስ ይሰራል። ብዙ የቤተ መቅደሱ በብሉይ ኪዳን ብዙ ነገሮቹ ከነሐስ ይሰራሉ። የጽናት ምልክት ነው። ታግሎ የማሸነፍ ምልክት አርማ ነው ነሐሱ ለብቻው። አሮጌ ብርቱ ግን መጀመሪያም እንዳል እንትኑ እባቡ ግን በእባብ ለተነደፉት እስራኤል አምላካችን እግዚአብሔር ከእባብ አምሳል የተሰራ መስቀል ወይም ደግሞ የእባብ አካል ያለው መስቀል ሰርቶ መድኃኒ ፈውሷቸዋል። በእባብ ከመነደፍ የተነደፉትም እንዲድኑ በሕይወት ያሉትም እንዲጠበቁ አድርጓቸዋል። ስለዚህ ያንን ያሳያል። መነሻው ከዛ ይሆናል ማለት ነው። ሌላው ግን ዋናው ሀሳብ ደግሞ ምስጢሩ በሊቃውንት ሲብራራ የተለያዩ ትርጉሞች ተሰጥቶታል። አንደኛ በማቴዎስ ወንጌል ምዕራፍ 10 ቁጥር 16 ላይ ኩኑ ጠቢባነ ከመ አርዌ ምድር ወየዋሃነ ከመ ርግብ ሐዋርያቱን ብሏቸዋል አይደለም? እኔ በተኩላዎች መካከል እልካችኋለሁ፣ እንደ እባብ ልባሞች እንደ ርግብ የዋሆች ሁኑ ብሏል። ያንን ሐዋርያዊ ተልእኮ እየሰበኩ ነው፣ እንደ እባብ ልባም መሆን። በነገራችን ላይ መጽሐፍ ቅዱስ ላይ ምናልባት እንዲያው ሀሳቡ እየሰፋብን እንዳይሆን እንጂ አንድ ነገር ለብዙ ተቃራኒ ነገሮች ምሳሌ ሆኖ ሊመጣ ይችላል። ለምሳሌ አንደኛ ጴጥሮስ ምዕራፍ 5 ላይ አንበሳ በዲያብሎስ ተመስሏል። ራእይ 5 ላይ ደግሞ አንበሳ ክርስቶስ ተብሏል። በክፋቱ የዲያብሎስ ምሳሌ ሲሆን በኃያልነቱ ደግሞ የኢየሱስ ክርስቶስ ምሳሌ ይሆናል። አሁን በኦሪት ዘፍጥረት ምዕራፍ 3 ላይ እባብን ብንመለከት ተንኮለኛ ተብላለች፣ የዲያብሎስ ማደሪያ ስለሆነች። በጥበቡ ደግሞ ጥበበኛ ናት። አዎ፣ በብልሃቱ ደግሞ ለበጎ ነገር ምሳሌ ሆኖ ተጠቅሷል። ስለዚህ እንደ እባብ ልባሞች ሁኑ ብሎ መንጋቸውን በልባምነት በብልሃት እንዲጠብቁ በገርነት እንዲጠብቁ በማስተዋል እንዲጠብቁ የሰጣቸውን አደራ ተሸክመው ይዘው መታየታቸው ነው ሌላው ምስጢር። ሁለተኛው ነገር ደግሞ በዮሐንስ ራእይ ምዕራፍ 11 ላይ እግዚአብሔር አምላክ በራእይ ለዮሐንስ ራእይ ምዕራፍ 11 ላይ እየታየው መልአኩ ምን ይለዋል ዮሐንስን? በትር የመሰለ መለኪያ ሰጠው፣ እንዲህም አለው ንሳ ወመጥን ቤተ መቅደሱን ለእግዚአብሔር፣ የእግዚአብሔርን መቅደሱን ለካ ብሎ በትር የመሰለ መለኪያ ሰጠው ይላል። ስለዚህ ያ በትር መቅደሱ የተለካበት ነው፣ መሰዊያው የተለካበት ነው፣ ሰዎቹም የተለኩበት ነው። ያ ማለት ነው የስርዓት ምልክት ነው ማለት ነው። ስለዚህ የሚይዙት አሮጌ ብርት ስርዓትንም ያሳያል። የስርዓት መለኪያ ነው፣ ስርዓታችን ነው፣ ቀኖናችንን ያሳያል፣ ዶግማችንንም ያሳያል። እሱንም የሚወክል ነው ማለት ነው በራእይ ምዕራፍ 11 መሰረት። ይሄ እንዳለ ሆኖ እንግዲህ ደግሞ ተሆለቆ ምስለ ጊጉያን የሚለው ከወንጀለኞች ጋር ክርስቶስ የተቆጠረበት መንገድም ነው። ሁለት ነው አይደለም? አንዱ በቀኝ አንዱ በግራ ያለ እንደዚህ ሁለት የእባብ ምስል ነው ያለው። እሱ በበደላቸው የተሰቀሉት ጥጦስና ዳክርስ በቀኝና በግራ አሉ። እሱ ግን ከበደለኞች ጋር እኛን ከመይደምረን ምስለ ነፍሰ ጻድቃን ከጻድቃን ነፍሳት ጋር ይቆጥረን ዘንድ ወይም ደግሞ ይጨምረን ዘንድ እሱ ከወንጀለኞች ጋር ተቆጠረ፣ በሁለት ወንበዴዎች መሀል ተቆጠረ ለማለትም ነው። ስለዚህ ነገረ መስቀሉን ነው እንጂ የሚያሳስበው ይሄ ሌላ እንደሚባለው 666 ምናምን የሚባል ነገር አይደለም በፍጹም። በነገራችን ላይ አሁን ይተውታ አላቅም እንጂ ጥቂት የሉተራን ቸርች ተከታዮች እንደዚህ የሚቴዎሎጂስቶችም ይህንን ይይዙ ነበር። አሰራሩ ግን ይለያያል። ማለት ከአንድ ባብ ብቻ ያንድ ባብ ቅርጽ ያለው መልክ ሊይዙ ይችላሉ። ሁለት ባብ ያለው አሮይ ብርት ሊይዙ ይችላሉ። አንድ ከአንድ ባብ የተሰራ አሮይ ብርትም ሊይዙ ይችላሉ። እንደየ ሁኔታው ይለያያል። ሌሎችም ይይዙት
ይዋል በኋላም መጣ ጉዳይ ይሆናል። እሱን ወደ
ጥሩ መጋቢ የሚቀጥላሉ
መጣበት ነው።
ከዛው እጭ ግን እኔ ላሳስበው መፈልገው ይሄንን የእባብ ምልክት የዘንዶ ተከታዮች ወይም 666 የሚባሉ ሰዎች ሊይዙት ይችላሉ። እነሱ ስለሰኩት እኛ እንጣለው ማለት አይቻልም። ለዚህ 50 የሚሆን እንደውም እንደ ጥናትም ያው እንግዲህ መጋቢ አዲስ በዚህ ጉዳይ ላይ ልዩ ትኩረት እያደረገ ስለሚሰራ እሱ እንደውም ቢያዩ ጥሩ ነው። እነሱ ስለነኩት ሁሌ የምንጣለው በተለይ የምዕራቡ ዝቃጭ ባህል ጥሩ ነገር አይደለም። መጥፎ ነገር እየመጣ ብዙ መንፈሳዊ ነገሮቻችንን እያበላሸብን ነው። አሁን ጳጳሳት ይሄንን አሮይ ብርት ሲይዙ እንደዚህ እንደዚህ ተከታይ ናቸው እንዲናቸው እንደሚል ነገር ይበዛል። አይ ሌሎች ይዘው ታይተው ሊሆን ይችላል። ሌሎቹ ስለያዙት ግን መተው አለብን። ለዚህ ማሳያም ይሆነው የልደት አካባቢ ታህሳስ 28 29 እናከብረው የገና አባት ምንለው እነሱ ልጆቹ ምንድነው የሚሉት በ የሚገርመው ይሄ ሰው ሴንት ኒኮላስ ወይም ደግሞ ኒኮላውስ ይባላል። የሚገርመው ይሄ የምዕራቡ ዝቃጭ ነገር ተጭኖት እንዳይከበር ሆነና ዝም ብሎ የኮካ ማስታወቂያ ሆኖ ቀረ እንጂ ወይም የህፃናት አሻንጉሊት ሆኖ ቀረ እንጂ ልክ ጌታችን ኢየሱስ ክርስቶስ በተነሳበት በተወለደበት በተለይ ልደቱን ምክንያት አድርጎ የሚዘክር በኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን በስንክሳርም የሚታሰብ ትልቅ አባት ነው። ግን ምን አጠፋው? የምራቡ ባህል። በእርግጥ ሌሎቹ እነ ግብጽና ሌሎቹ ማብያተ ክርስቲያናት ያስቡታል እንደ ቅዱስ። ሌሎቹ ስለነኩት ብቻ ማለት በሃይማኖት የማይመስሉ ስሙን ስለጠሩት ወይም ደግሞ ሌላ ተቀጽላ ስለወጡለት ብቻ ሁሉን ነገር መጥላትም ከባድ ነው። በበጎ ነገራችን ላይ የነዛ እጅ ለምሳሌ መጽሐፍ ቅዱስን ቢጠቀሙ መጽሐፍ ቅዱስን ልንጥለው ነው? ሌሎች የቤተ ክርስቲያን ውድ የሆኑ ሀብቶቻችን እየወሰዱ አሁንም በመውሰድ ላይ ናቸው ልንተዋቸው ነው? በጎ የሆኑ ሀብቶቻችን አሉ። ስለዚህ አሮይ ብርትም እንደዛ ነው። መልእክቱ እነዚያን ሶስት ነገሮች የያዘ ነው እንጂ ሌላ ነገር አይደለም ለማለት ነው።